በትናንትናው ምሽት የቀረበ ክርክር የመጨረሻ ክፍል ነው። እሰጣገባ ለዚህ ምሽት ይዞ የቀረበው የቀድሞውን የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያምን ይጠየቁ ለፍርድም ይቀርቡ የሚሉ በአንድ ወገን፣ የለም አይጠየቁም ለመሆኑ ጠያቂው ማን ነው የሚሉ ደግሞ በሌላው ጎራ ተሰልፈው ሙግት ገጥመዋል። የክርክሩ ተሳታፊዎች አቶ ነሲቡ ስብሃት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ያከራከሯቸው የራዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው።
አሉላ፣ ለጠይቀኝ ጥያቄ መንግስቱ ኃይለማርያም ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የለ። ምንም በዚህ ዙሪያ ላይ የሚያከራክረንምና ጊዜ የሚያስፈጅር ያለ አይመስለኝም። ማንም ዜጋ ይጠየቃል። አመሰግናለሁ።
እኔ ትንሽ መቶ አለቃ ምንድን ነው መንግስቱ ኃይለማርያም የሰራው ጥሩ ነገር እንደዚህ የሚሉ ነገሮች፣ ይሄ ቢኖር እኮ አጉልቶ ማውጣት እንግዲህ የደጋፊዎች ጉዳይ ነው። ይሄንን ነው የምለው። ከዚህ ጋር ግን በተያያዘ እኔ በነበርኩበትም በእድሜም ባሳለፍኩትም የ17 ዓመቱን አገዛዝ የምመለከተው ኢትዮጵያ በአብዛኛው እጅግ በጦርነት ውስጥ የነበረች ንብረት ነው። የኤርትራ ጉዳይ አለ፣ የህዋት ጉዳይ አለ፣ የሶማሌ ጉዳይ አለ። በዚህ ጦርነት ውስጥ ተዘፍቃ ያለችበት በመሆኑ በሀገሪቷ ያለው በጀቶች ሁሉ ለጦርነት ውለው ሰላማዊ መፍትሄ ሳይፈለግበት በተለይ የኤርትራንና የተለያዩ በዘርም ያሉ በሀገር ቤትም ያሉ እነኝን እንትሮች በጠቅላላ በጀቷ በዛ ሆኖ በጦር ያሳለፈች አገር ናት በኮሎኔል መንግስቱ ዘመን። ከዚህ እንግዲህ በተለይ ህብረተሰቡን ደግሞ ስንመለከት ከቀበሌ ጀምሮ በሰራተኛው በኩል በሙሉ ያለው ደሞዙን በየወሩ ሳይቋረጥ ለ17 ዓመት ማለት እችላለሁ፣ አንዴ ለዚህ ዘመቻ አንዴ ለዚህ ዘመቻ እየተባለ ሲሰቃይ የነበረ ነው በሳቸው ዘመን። ሌላ ደግሞ ትልቅ ማንሰረሳ ሆኔ ዛሬ ኢንቨስተር ተብለው ካሉ አንዳንዶች የምናያቸው ምንድን ነው፣ በደርግ ጊዜ ለቀበሌ ሱቅ አለ ማለት ማለለው ለምሳሌ የህብረት ስራ የቤት ህብረት ስራ ማህበሮች ነበሩ። በዛ ጊዜ ለምሳሌ የሚሸጥ ቆርቆሮ፣ ሲሚንቶ ከቀበሌ የሚሸጡ በሙሉ እየወጡ አየር በአየር የሚባል ንግድ የተጀመረበት ዘመን ነበር። ይሄንን የሚያደርጉት ማናቸው? ባለስልጣኖቹ። በዛ መልክ አገሪቷን ሁሉ አራክሰው የሄዱ እንጂ እስቲ ስለ መሬት ላራሹማ መሬት ላራሹ የግድ የአብዮቱ ጥያቄ ነው።
አሁን ያሉት እንደተጠበቀ ሆኖ በእንደው በኮይ መንግስቱ ተቃዋሚዎች በኩል መንግስቱ ኃይለማርያም በዘመናቸው ይሄን አረጉ የሚል አንድም ለጋና የሚበቃ አስተዋጽኦ አልነበረም በእናንተ በኩል ሊጠቀስ የሚችል?
እኔ ጥሩ ብዬ እንደው ተሰራ ከምለው መሰረተ ትምህርት፣ ከዛ በተረፈ ግን ይሄን ብዬ የማነሳቸው
ቅዱስ እዚህ ላይ አልነበሩ።
ምናልባት ከተሰሩ ነገሮች ማስታወሳቸው ጋፋት ጦርን ሰርተዋል። እንግዲህ በጥይትና
ጠለቃ ልጨምሩ ፈልገው ነው እዚህ ላይ
ይህንን ነው ምለው።
አዎ ማለት የምፈልገውም ይሄ ነው። በቃ ስለ መንግስቱ ኃይለማርያም መናገርም መመስከርም ማለት የምፈልገው ይሄ ፓርት ነው። እንግዲህ 17 ዓመት ኮሎኔል መንግስቱ ኢትዮጵያን በሚያስተዳድሩ ሰዓት ፈጽሞ እንደ ጨለማ አገሪቷ ጨለማ ውስጥ እንደነበረች የሚያስቡ ሰዎች አሉ። በኑሮውም፣ በኢኮኖሚውም፣ በጦርነቱም፣ በማንኛውም ጉዳይ ላይ ስለ ኢትዮጵያ እንደዚህ አይነት ስሜት ያላቸው ሰዎች አሉ። እሱ ምንም የሚያከራክረን ጉዳይ የለም። ለእኛ ግን ብዙዎቻችን ኮሎኔል መንግስቱን ለምንወደው እንዲያውም ኢትዮጵያ ከፍታ ላይ የነበረችው በክብሯ፣ በሰንደቅ ዓላማዋ፣ በዜግነት ክብር፣ በማንኛውም ጉዳይ በኑሮ እንዴ በደርግ ጊዜ እኮ በመንግስቱ ኃይለማርያም ጊዜ እኮ እኔ እዛ ሰዓት የማውቀውን ነው የምናገረው። እንግዲህ የኖርኩበትን በ1977 ኢትዮጵያ ረሀብ በነበረ ጊዜ 1 ኪሎ ስጋ 5 ብር ነበር የሚሸጠው። 1 ኩንታል ጤፍ 30 ምናምን ብር ነበር የሚሸጠው። 1 በግ 20 ብር ገባ ተብሎ ኡ የሚባልበት ጊዜ ነበር ያለ። 1 ሽግ ፓስታ 80 ሳንቲም የሚሸጥበት ጊዜ ነበር። 1 የመንግስት ሰራተኛ ዘበኛ ምሳሌ ብንወስድ 105 ብር ነበረ ደሞዙ። በ105 ብር ደሞዝ 5-6 ቤተሰብ አስተዳድሮ ከእሷም ላይ ተርፋው እቁብና እድር ማህበራዊ ህይወቱን ተወጥቶ ቦታ ሄዶ ማዘጋጃ ቤት ሄዶ ተመርቶ ቤት ባለቤት የሚሆንበት ጊዜ ነበር። የወታደሩም ደሞዝ የወዛደሩም የሁሉም እሳቸው አሁን በዚህ ላይ እንደጠቀሱት ጦርነት የበዛበት ጦርነትም መንግስቱ ኃይለማርያም ለምኖ አላመጣው። ሀገራችን አጋጣሚ ሆኖ ካላት ጂኦፖለቲክስ ካላት ውስብስብ ችግር የተነሳ ብዙ ጠላቶች የተነሱባታል። ሶማሌን ጦርነት መንግስቱ ኃይለማርያም ለምኖ አላመጣም። የሻቢያን ጦርነት ከመንግስቱ ስልጣን መምጣት በፊት የነበረ በኃይለ ስላሴም ጊዜ የነበረ ግጭት ነው። ወያኔን መንግስቱ ኃይለማርያም አላመጣውም። ራሳቸው በራሳቸው አጀንዳ ትግራይ እናስገነጠላ ነበሩ። የራሳቸውን አጀንዳ ይዘን የገቡት ይህ ሰው በዚህ ፋንታ ሶማሌን በወረረችን ጊዜ 270,000 ሰራዊት በቆራጥነት መልምሎ አሰልጥኖ እስከ መጨረሻው ድረስ ለአስጨራሽ ዲፕሎማሲ ጥረት ቢደረግም ሶማሌ አሻፈረኝ ብላ ልትወረን ስትመጣ አየር ኃይሉን፣ ምድር ጦሩ፣ ሚኒሻውን ጦር ሜዳ ድረስ ገብቶ እያዋጋ ጠራርጎ ሶማሌ ያስወጣልን ጀግና ነበር። በሰሜኑ ጦርነት በቀይ ኮከብ ዘመቻ መንግስቱ በነገራችን ላይ ደፋር፣ ጀግና፣ ቆራጥ አገሩን አሳልፎ የማይሰጥ በዛ መልክ ነው እኛ መንግስቱ ኃይለማርያም መሰረተ ልማትን እድገት በህብረትን የህፃናትን አባ መንግስቱ ኃይለ ማርያም ጫካኝ የሚሉ ሰዎች ነው በጣም ነው ማዝነው። እንግዲህ ለየወደቁ ህፃናቶችን እኮ ሰብስቦ አባታችን የሚሉት ህፃናትን ባዝዋይ ነበር በየቦታ ነበር እንደ አባታቸው የሚቆጥሩትና እንባቸውን እንጠርጉ የሚያሳድጋቸው ህፃናት ነበሩ።
የመቶ አለቃ ያሉት በሙሉ ተቀባይነት ይኑረው እንበል። ግን አሁን ጥያቄው ኮሎኔል መንግስቱ እርሱ የዘረዘሯቸው መልካም ነገሮች ቢያደርጉም ወንጀል ፈጽመዋል ለፍርድ ሊቀርቡ ይገባል ነው ጥያቄውና ፍርድ ነጻ የሚያረጋቸው ከሆነ መልካም ማረጋቸው ከሆነም ደግሞ ይለያልና አሁን ጥያቄው ለፍርድ ሊቀርቡ ይገባል ነው። እንግዲህ የናቶ ነሲቡና ወይም የፍትህ ለኢትዮጵያ ግብረ ኃይል ዋና ዓላማ ለፍርድ ይቀርቡና ፍርድ ብይኑን ይስጥ ነው።
ወንጀል ነው ወንጀል አይደለም የሚለው ራሱ ወንጀል ዲፊኒሽን አለ። ወንጀል በዚህ ሀገር እንኳን በመናቀው አንድ ወንጀል ተፈጸመ የሚባለው የወንጀልን ዲፊኒሽኖች ሲያሟሉ ነው። ይሄን ፈጽሞ ተጠርጣሪው በትክክለኛ ኤቪደንስ ቀርቦበት ማስረጃዎች፣ ክርክሮች፣ የጠበቃ መብቱ ብዙ ዲቴል ከተሄደ በኋላ አይ ግለሰቡ ወንጀሉን ፈጽሟል ወንጀለኛ ሊባል ይችላል። አሁን እየሆነ ያለው መንግስቱን እንዲው በጅምላ ብዙዎቹ ነገሮች ራሱን ለመከላከል ያረጋቸው ነገር ብዙዎቹ አሁን የሚከሰሱበት ነገር ኢትዮጵያ ውስጥ ኢያፓን እንደዚህ ያረገ እንደዚህ ፈጠረ ሲጀመር ኢያፓንና ሜሶ እኮ ናቸው መጨራረስ ይጀምሩት ታሪኩ እሱ ነው የሚለን። አቶ ነሲቡ ይሄን የሚቀበሉ ከሆነ ፍቅረ ስላሴ ወግደረስ ፍሳ ደስታ እንነበር ፈለቀ ዘነበ ብዙዎቹ ነበር የደርግ ባለስልጣኖች ኢያፓም ራሱ ዘ ጄነሬሽን ክፍሉ ታደሰ ይጻፍ ብዙዎቹ ላይ ታሪኩ ፍጥጥ ብሎ ቁጭ ብሏል። መጀመሪያ ደርግና ኢያፓ በመገዳደል ደረጃ አልተፈላለጉም ደምም አልተፋሰሰም። ጦርነቱና ችግሩ መገዳደሉ የጀመረው ኢያፓና ሜሶ ናቸው። ለምን በዛ ጊዜ መይሶን የደርግ አማካሪ የደርግ አይዲዮሎጂ አስተጣቂ የተማረ ኃይልም ስለነበሩ በዛ ደረጃ ተሰልፈው ስለሚገኙ ሐሳባችን እንዳንፈጽም ጉልበት እንዳናገኝ ወደፊት እንዳንራመድ ያደረገን መይሶን ነው። ስለዚህ መጀመሪያ መይሶን መምታት አለብን ብለው ግድያ ነው ጀመሩት ያፓዎች ናቸው። ስለዚህ መንግስቱ ኃይለ ማርያም ነኝ 100% ንጹህ ሰው ነው እንደው የሚያበራ መልአክ ነው ባላቀርበው በአብዛኛው የተካሄዱት ነገሮች ራስን ከመከላከል እንደ መንግስቱ ኃይለ ማርያም እኮ ቦምብ ተወርውሮበታል በጥይት እኮ በጣሰውታል ሲበቃው እና የሰውየው ወታደር ነው ኢትዮጵያዊ ነው እኛ ኢትዮጵያኖች በተፈጥሯችን አንነካም ባይነን እንዴት ነው ይሁሉ ቦምብ ላይ የወረደበት መከላከል የማይወስደው ማን ነበር መጻፍ ወይ መስቀል ሲያሳልሙት የነበሩ
ጥያቄ አለ ብለው አቶ ነሲቡን ማጠቃለልም አለብን። እንግዲህ
ትንሽ ያልተነሳው ጉዳይ ምንድነው ለመከላከል ህዝብ መፈጀት የለበትም ህፃናት ማለቅ የለባቸው ይሄንንም ለምንመርከተው ቀይ ሽብር አላነሳለው ቀይ ሽብር በመንግስቱ ኃይለ ማርያም በራሱ የሚመረው አቤታይ ዘመቻና ጥበቃ መምሪያ ስር የተዋቀረ በከተሞች እስከ ቀበሌ በገጠሮች እስከ ወረዳ የሚደርስ እስከ 9 የሚደርሱ አባላት ያሉት የቀይ ሽብር ኮሚቴ የተዋቀረና በተለምዶ ከመናቃቸው ከርቸሌ ማከላይ ፖሊስ ጣቢያዎች እስር ቤት በተጨማሪ በእያንዳንዱ ከፍተኛ እስር ቤት ተከፍቶ በ25ቱ ከፍተኛ 25 እስር ቤት ቀበሌዎቹ ራሳቸው እስር ቤት ሆነዋል። ይሄን ቆኖ ከዚህ በተጨማሪ ደግሞ ለእያንዳንዱ ያብዩት ጥበቃና ለነኝ አባላት የማሰር የመደምደም የመግደል መብት ተሰጥቶ ማንንም የጠረጠሩትን የመግደል መብት የተሰጠ ሂደቱ በ1969 ከቤት ለቤት አሰሳ ጀምሮ ወደ ነጻ እርምጃ ተካሂዶ በ70 ዓመተ ምህረት የጅምላ ጭፍጨፋ እየተደረገ በየሳምንቱ በአንድ ከፍተኛ እንኳን ወደ 15-20 ልጆች እየወጡ እየተገደሉ ሜዳ የሚጣሉበት
አቶ ነሱ ይሄ ሲሆን
ያብዩታይ ዘመቻና ጥበቃ መምሪያ ስር የነበረው መንግስቱ ኃይለ ማርያም ኃላፊነት የሚካሄድ ዘመቻ ነው። ይሄ ደግሞ ለመግደላቸው ለምኑ እየተፈራረሙ ያካሄዱ ዛሬ ዶክመንት ካልጠፋ በየከፍተኛው ዶክመንቶች አሉ። ይሄ ወንጀል መንግስቱ ኃይለ ማርያም ራሱን ለመከላከል ከአንድ ቤት 4 ህፃናት ማለቅ አለባቸው ወይ? እናትና አባት እስር ቤት መግባት አለባቸው? ህፃናት ያለ አባት መቅረት ነበረባቸው ወይ? ይሄ በመቶ ሺህ የሚቆጠር ቤተሰብ ታሪክ አውላላ ሜዳ ላይ የሚቀረው በደርግ ጊዜ በ17 ሲያገዛዘመ
ምን ሊሉ ነበር መሰለታ
ፈላጭ ቆራጭ ሆኖ የነበሩ የሳቸው
ስላለ ነበር ቆስ በአብዛኛው ማለት ነው። ደው ይቅርታ ስለቆረጥኳቸው እንጂ በዛ ጊዜ ኢያፓኩ ስኳድ ገዳይ ነበራት። ገዳይ ሚሽን የሚሰጣቸው የሚገሉ እንዲያውም አንደኛው ግለሰብ አሁን በቅርብ ጊዜ እድሜ ለቴክኖሎጂ እድሜ ለዩቲዩብ ከምርመራ መዝገብ ተገኝቶ በኢትዮጵያ ሬዲዮ በኢትዮጵያ ቴሌቪዥን እንደው በሚገርም ሁኔታ የተለቀቀው ግለሰቡ ባንክ ሄዶ ባለቤቱን ፒክ ሊያረጋት ከስራ ሲወጣ ገንዘብ እንደሚለምን መጥቶ ቀርቦ እዛ ቦታ ላይ በሽጉጥ አከታትሎ አናቱን በዚህ ደረጃ እኮ የሚገሉ ገዳዮች ነበሩ። አሁን እሳቸው እንደሚሉት እነዚህ ህፃናት ህፃናቶች ምንድን ነበር የሚሰሩት? ምን አይነት ህፃን ነበር ኢህአፓ የምትመለመለው? እንዴት ነበር ኢህአፓ ተማሪዎቹን እንኳን ሳይቀር ማለት ነው በኢህአፓ ትደራጃል አትደራጅም? ምን አይነት እልቂት ይካሄድ ነበር? ኢህአፓ በመጀመሪያ ደረጃ ላይ በዚህ ደረጃ ላይ በግፍ ባጀምር ኖሮ ደርግም ሆነ ማንኛውም ግሩፕ በዛ ሰዓት እርምጃ ይወስድ ነበር።
ዘለቀ ነጥቡን አይርሱ። ቀደም ሲል አቶ ነሲቡ እንደተናገሩት አቶ ነሲቡ ኢህአፓን ተወክለው አይደለም የቀረቡት። አንድ ሁለተኛ፣ አሁን ቀላል እኮ ነው ክርክሩ። መንግስቱ ኃይለማርያም ለፍርድ ይቅረቡ አይቅረቡ ነውና እሺ።
ግን አዲሱ እሳቸው ኢህአፓን ወክለው ባይገኙም እየተከራከሩ ያሉት እኮ ስለ ኢህአፓ የምናወራው እኮ ስለ ቀይ ሽብር ብለን ብንል ትልቁ ነገር ውርሃይምራችን ላይ ይመጣ ወይ ደርግ ወይ ኢህአፓ ወነጭ ሽብር ወይ ቀይ ሽብር ተብሎ ከዛ ገጥሎ ይመጣ ኢህአፓ እኮ።
አዎ፣ የዚህ ድርጅት አባል ስለነበሩ ብቻ አብረው እንዳይጠቀልሉ እሺ።
እኔም እኮ የደርግ ተወካይ አይደለም። የመንግስቱ እኮ ካዝኑ ወይም ያክስ ልጅ ወይ አጎት ልጅ ወይ ክርስትና እኮ እንትን ኖሮን አይደለም። መንግስቱን እንደ አንድ ዜጋ ነው እንደው መጻል ልጅ ነበርኩ በዛ ጊዜ። በጣም እወደዋለሁ እንደው እጅግ በቃ። አሁን እንደው ሄጄ ማግኘት የምችልበት ሁኔታ ቢኖር እንደው መወደው ሰው
ሳያውቁ በልጅነት ወደዋቸው እንዳይሆን።
አዎ፣ ስለመወደውም ብቻም አይደለም። ዛሬ እድሜ ለቴክኖሎጂ እና ብዙ መጽሐፎች ሲወጡ 40፣ 50፣ 100፣ 200 መጽሐፎች ላይ ሪፒትድሊ ሳይ መንግስቱ ኢትዮጵያን እንዳለ ሀገሬን እንዳለ ያቺን 17 ዓመት ፋቲክ ለብሶ እንዲሁ ደግሞ እንደ አማገነን የሚቆጥሩትም የሚከሱትም ሰዎች ይገርሙኛል። ቀይ ኮከብ ላይ በዓሉ ግርማ ስለሱም ብሎ የጻፈው እኚህ ወጣት መሪ የሚያዳምጣቸው ብናገኝ የሚሰማቸው ብናገኝ 24 ሰዓት ደከመኝ የማይሉ እቺን ድሃ ግን አሳዛኝ ሀገር የት ባደረስናት ብሎ በዓሉ ግርማ ራሱ ይመሰከርበት ሌሎቹም ጭምር ስለ መንግስቱ ጥረት ነው የሰማነው ያነበብነው ለማለት ነው።
መቶ አለቃ መስፍን ጠንካራ ጎናቸውን የመረመሩትን ያህል የእሳቸው ተጨባጭ ስህተቶች ናቸው በእንዲህ ያሉት ጉዳዮች ሊጠየቁ ይችላሉ ብለው የሚያምኑ የሚቀበሉት አለ?
በጣም ጥሩ ጥያቄ ነው አሉላ። እኔ መንግስቱ ኃይለማርያምን እንዲያውም የሚገርምህ ነገር ከብዙ ወጣቶች ጋር እንወያያለን። አሁን በቅርብ ራሱ ታስታውስ ከሆነ ያን የኢትዮጵያኖች ሊቢያ ሄደው አንገታቸው እንደዛ ተቆርጠው በወደቁ ጊዜ እንደገና አዲስ አበባ ህዝብ ያንን በቁጭትና በልህ አዲስ አበባ ላይ ሰላማዊ ሰልፍ ሲያደርግ ተመልሶ ያለው ስርዓት እንደዛን ወጣቱ ሲቀጠቅጥ ስንመለከት ወጣቱ ትውልዱ ይዞ የወጣውን የመንግስቱ ኃይለማርያም ፒክቸርና መንግስቱ ኃይለማርያም አትመጣም ወይ አትበቀልልንም ወይ እያለ የሚለውን ድምፅ ስናይ ብዙዎቻችን እንወያያለን፣ እናወራለን። እኔ ብቻ አይደለሁም፣ በጣም በርካታ በነገራችን ላይ ጥላቻው እንዳለ ሆኖ ለመንግስቱ ኃይለማርያም የተወሰነ ግሩፖች በሚሊዮን የሚቆጠሩ ሰዎች ደግሞ የመንግስቱ ወዳጅ ናቸው። ዛሬ ባህር ዳር እኮ ብትሄድ የመንግስቱ ፒክቸር ነው በየሱቁ ላይ ያለው በየባጃጁ ላይ የምትመለከተው። እድለኛ መሪ አልነበረም እውነቱን ለመናገር ከሆነ በጎ ነገር ሆኖ የሚሰራ መሪ ሆኖ እያለ ቅን ሆኖ እያለ መንግስቱ ለኢትዮጵያ የድሀ ወዳጅ እያለ መሬት ላራሹ እኮ ብሎ እድሜ ልኩን በጭቆና የነበረን ህዝብ እኮ ነጻ ያወጣ መንግስቱ እኮ ነው። የከተማ ቤት ሁለት ብር ሶስት ብር እንደውም አንዳንዱ እኮ 17 ዓመት ከፍሎ አያውቅም። ይህን እኮ ያደረገ መንግስቱ ኃይለማርያም ነው። መንግስቱ የወታደሩ የድሃው የእኔ ብጤው እታች የወደቀው ህብረተሰብ ወዳጅ ነው። ኢትዮጵያ ብዙ ጠላት አለባት። ብዙ ሳይገባን እያለቀሰ ሲለምነን መጨረሻ ጥሎ እንዲጠፋን ምክንያቱ ነው እንጂ መንግስቱ የቅበት ነገር የለም።
አቶ ነሲቡ በደብዳቤያችሁ ዝርዝር ጥያቄዎችን አቅርባቸዋል፣ በውይይቱም ጠቅሰዋል። ፍትህ ይምጣ ወይም ደግሞ ፍርድ እናገኝ ጥቅል ሀሳብ ነው እና ምንድን ነው የመጨረሻ ግባችሁ?
እንደነኚህ አይነት ሁኔታዎች ቂም በቀል ማስለቂያ ሆነው እንዲቀጥል አይደለም ሀሳባችን። በጊዜው ፍትህ አይቶ ተደርጎ ቢሆን ኖሮ ለቀጣይ መሪዎችን ማስተማሪያ ነበረ። ገለን፣ ዘርፈን፣ ጨፍሰን እናድርገን የትም እንሄዳለን። እኔ በዝርፊያ አልጠራው አልባል ሌሎች ምሳሌ ነው የምጠቅሰው እና የትም ሀገር እንሄዳለን ብለው የዚህ አይነት አይተናል። በ27 ዓመት አገዛዝ ያ ምንድን ነው? ምንም አንሆንም፣ የትም እንሰለ። ይሄ ሁሉ አስተማሪነቱን ያስፈልጋል። አሁንም ቢሆን ለፍትህ ቀርበው እኔ ተሰሩ ይገደሉ አይደለም፣ ግን ለሰሩት ወንጀል ተከራካሪ ቀርቦላቸው ራሳቸው አቅርበው ህግ ይመልከተው ነው። በዛ መሰረት ህግ ተመልክተው ለወደፊት ማስተማሪያ እንዲሆን እንጂ የበቀል ጉዳይ አይደለም። በእኛ በኩል ኢትዮጵያ ወደ ጥሩ እንድትሄድ ያስፈልጋል። ግን እንደነኛ አይነት እንትኖች ደግሞ ምንም እንዳልተሰራ አሁን እሳቸውም እንደሚያዩት ጀግና፣ እውነቴን ነው እኔ መንግስቱ ኃይለማርያም ጀግና ቢሆን የመጨረሻውን ጥይት ጠጥቶ ቢሞት ስሙን ያስከብር ይሆን ይሆናል። አመሰግናለሁኝ። በጣም
ምንም ጥይት የሚያስጠጣው ነገር ያለ አይመስለኝም። አቶ ነሲብ
ራሳቸው ያሉት እኮ ነው። አንድ ሰውና አንድ ጠመንጃ ጥይት እስኪቀርብ ነው ይፎክሯል ነበር እንዴ?
አይ ብለዋል። 17 ዓመት
በቃ አንድ ተግባራዊ ማድረግ ለሀገር ነው የሚሞቱት፣ ባንዲሯ ነው የሚሞቱት፣ ለሰንደቅ ዓላማ ነው የሚሞቱት። እና ያ ከሆነ ድረስ ያንም ቢያደርጉ ስማቸውን ትንሽ ሊቀይሩ ይችሉ ነበረ።
በመጀመሪያ ደረጃ ላይ በዚህ ደረጃ ከ44 ዓመት መንግስቱን የሚከስ ጭንቅላትና ህሊና ያለው ሰው መንግስቱ አይደለም ጥይት በታንክ እንኳን ተደፍቶ ቢሞት በጎ ነገር ሰራ አይልም። እንደዚህ ያለ ጭንቅላት ካለን ማለት ነው። ግን ቁም ነገሩ እኛ አብዛኞቻችን በኢትዮጵያ በተለይ በቀድሞ መከላከያ ሰራዊት ውስጥ የነበርንም በተለያየ ሁኔታ ግዴታ መከላከያ ሰራዊት ውስጥ መግባትም የለበትም። በነገራችን ላይ ሰራዊት ውስጥም ሆኖ መንግስቱን የማይወደው አለ። እሱ የግል መብት ጉዳይ ነው። ግን በአብዛኛው ትውልዱ መንግስቱ ኃይለማርያምን እንኳን ኖረ ነው የምንለው። ይኸው እኮ እያሳየው ብዙ ነገሮቹን እያሳየ ነው። 17 ዓመት የሰውዬ ከዛች ደሃገር ላይ 5 ሳንቲም ያልነካ በዘመድ ማንንም ያልተካከ እህቶቹ ኮ ፋብሪካ ይሰራሉ። የትኛው ሀገር ነው በአለም ታሪክ እህቶቹ ወዛደሮ ነው በሰቦች ወንድሞቹ ተጥለው ያክስቴ ልጅ ያጎቴ ልጅ በጋብቻ በምንም አይል ቢስሩ ኮ በቲቪ ያናቃትም ኮ መጨረሻው ላይ አካባቢ ካሉ ነው።
መታለቃ መስፍን ከበደ ከላስ ቬጋስ እንዲሁም አቶ ነሲቡ ሰባት ከካሊፎርኒያ በጣም እናመሰግናለን።
እግዚአብሔር ይስጥልን።
ሰላም አውቀናችሁንም አቶ አሉላንም አቶ አዲሱንም መታለቃም እንዲበቀና መንፈስ መጓያታችን ይሄ ለህዝብ ነው። ህዝብ ይፈርዳል፣ አድማጭ ይፈርዳል። ጥሩ ነው። ምን በዚህ መልክ ምን ፈጣ ነው ኢትዮጵያ በዚህ እንደተናቆርን እንደዳለን ማለት አይደለም። አመሰግናለሁ። Thank you.